የኢትዮጵያ አንድነት ሬዲዮ ዘወትር እሁድ እንደ ኢትዮጵያ ሰዓት አቆጣጠር ከቀኑ 11 ሰዓት ተኩል እስከ ምሽቱ 1 ሰዓት በ88.9 ሜጋሄርዝ ለስቶኮልምና አካባቢው እንዲሁም በዓለም ዙሪያ ለሚገኙ አድማጮች ደግሞ www.ethiopatriots.com በቀጥታ የሚያስተላልፈውን ፕሮግራም አሁን ጀመረ።
አድማጮቻችን እንደምን ሰንብታችኋል? ያልን የተለመደውን የዘወትር አክብሮት ሰላምታችንን እያስቀደም የዛሬ የታህሳስ 26 ቀን 2012 ዓመተ ምህረት ወይንም የጃንዋሪ 5 2020 ቅንብራችንን ይዘን ቀርበናል። ወደ ለቱ ስርጭታችን سنመለስ ደግሞ በቅድሚያ አንድ አጭር ጽሑፍና አንድ ማስተዋቂያ በተከታታይ ይደመጣሉ። ለከምሽቱ 12 ሰዓት ላይ ሳምንታዊ አበይት ዜናዎች ይቀርባሉ። ከዜናዎቹ በኋላ አንድ አጥር ያለ ግጥም እናስደምጣለን። በመቀጠልም ባለፈው ሳምንት ያሰማነውን ጽሑፍ ሱሰኛ ማራ ሆይ ተሱስህ ተላቀህ ወደ ጎበዝ አለቃ የሚለውን መልእክት እናስደምጣለን። በመጨረሻም አጭር ቃለ መጠይቅ ይኖረናል። አድማጮቻችን የስርጭታችንን ሙሉ ሰዓት ከኛ ጋር እንድትቆዩ የዘወትር ግብዣችንን በማስቀደም ሳምንታዊ ስርጭታችንን አሁን ጀምረናል።
What you know?
ባባቱ ከተማ ልጁ ተቀማ ዋሲውስት ያሳሳቀ ነው እንዲሉ ኢትዮጵያን ሱሴና ልብሴናት ይያሉ ይያዋዙ ሲሸነግሉ ሰንብተው ዮርሙ ሊቃን ስውሩን ወረራ ይፋ አድርገዋል በ1928 ጣሊያን ኢትዮጵያን ለመውረር ይችል ዘንድ አማራን ማንበርከክ መርሁ አደረገ ለዚህም አጋር ለማሰባሰብ የጸራ ማራ ትርክት ሲነዛ ተከታይ አላጣም በአምስቱ የወረራ ዘመናት ከተፈጁት በግምት 1 ሚሊዮን በላይ ኢትዮጵያን 95 ከመቶ የሚሆኑት አማሮች እንደነበሩ የጠላት መዛግብት ይመሰክራሉ ከ5000 ግድም አርበኞችም 23000 ወይም 96% አማሮች እንደነበሩ የጣሊያን ሰነዶች ያስረዳሉ እንግዲህ ከዚያ ጊዜ እስካሁን አማራ የሰላም እንቅልፍ የተኛው ለ31 አመታት ብቻ ነው ይህም ነጻነት ከተቀዳጀበት 1935 የንጉሱ መንግስት እስከተገረሰሰበት እስከ 1966 ድረስ ነው አማራ መስርቶ አቆሞ ባስከበራት አገሩ ከ50 አመታት በላይ መከራና ፍዳውን አይቷል ደርግ የተባለው የሰራዊት ጥርቅም አባላት አብዛኛውን እድሜ ያልመከራቸው በትምርትና በልምድ ያልዘለቁ ምግባር ብልሹዎችም የነበሩበት እንደነበርም ይታወቃል በደንባራ በቅሎ ቃጭል ተንጠልጥሎ ሆኖ የሥራዊቱ አጋር የነበሩትን መኢሶን ሆኑ ተፋላሚዎቹ ይሃፓ ጸራ ማራ ስለነበሩ ደርግ እነርሱን ለመምሰል ያለከልካይ ያማራን ቅስም ለ17 አመታት ሲሰብር ቆየ አማራን አሽመድምዶ አባቶቹ በደማቸው ያቆዩአትን አገር ለባላንጦቹ አስረክቦ ከሰመ ቀለም ቀመሱ አማራ አባቶቹን ከታሪክ ማማ ወርዶ ዮራሪንና የባንዳን ያልነበረ የጀግንነት ታሪክ ያናፍስ የነበረው በድንቁርናው ብቻ አልነበረም በበታችነት ሆድ የባሳቸውን የባንዳ ዝርዮች የመገንጠል አባዜ ለማለዘብ የአባቶቹን ታላቅነት በማጋራት መለማመጡ ነበር ያህያ ስጋ መሬት ላይ ሲሉት አልጋ ሆነ እንጂ እነስም አይጠሩ ካንጀታቸው የበታችነታቸውን ይወዱታል ዝቅተኝነታቸውን ሊላቀቁት አይችሉ ስለሆነም ወንጌላውያን ሌሎች ባዕዳን የሐሰት ጸራ ማራ ትርክት የወራሪዎችና የባንዳ ዝርዮች ጥርሳቸውን ነቅለዋል ተግባራቸውም ታላቁን የአማራ ሕዝብ የሐላጢያቱ ስም ሰጥተው በጅምላ የወነጅሉ የነበረው እንደነርሱ የወረደ ለማድረግ ነበር ይህ ሁሉ ሲሆን አስራትን ከመሰሉ ጥቂት አንበሶች በቀር ምሁሩ አማራ እንቢያሻፈረኝ አላለም ዛሬ የወራሪዎችና የባንዶች ጣምራ መንግስት የአማራ ምስለኔዎች ከአዲስ አበባ ነቅሎ ባህር ዳር እንዲከተቱ ያደረገው የአማራ ስነ ልቦና በሐሰት ትርክት ስለተሰለበ ነው አማራ ያባቱ ልጅ መሆን ይኖርበታል አማራው በድንቁርናውና ሐሞት ቢስነት ነው በአማራ ጥልነት የተኮተኮቱትን ኦነጎች ኢትዮጵያ ሱሴናት ልብሴናት ስላሉ ከበሮ የደለቁላቸው ባንድ ሻቢያ ልቦለት ተመስርቶ የኦሮሞ ባህል በሆነ ድርጊት ጡት መግመዱ አማራን ወንጅሎ የአኖሊያቸውን ሐውልት ያሰራውን አብይን ሙሴ ነው ያሉ አማሮች ጥቂት አይደሉም ዛሬ ድፍን አማራ አለ የማይለው ሐቅ ያልታጠቁ ወገኖችን ባህር በድሬዳዋ በወለጋ በወሎ ባርሲ በሸዋ በባሌ በጅማ በግፍ የሚፈጀው ኦነግ የወራሪዎች መንግስት ክተት ሊያውጅብህ ብዙ ሺ ሰራዊት ማሰናዳቱ ነው አንድ ዙር የአማራ ጦር ቢሰለጥን የበረገገው አብይ 28 ዙር አገር ሊወር የሚችል ኦሮሞ አሰልጥኗል የጠላቶቻችን ጭምብል ወልቆ እነሱ ሴናት ልብሴናት እርቃነስጋቸውን ቀርተዋል መልቲና ካህዲዎች መሆናቸውን አረጋግጠናል ግን ልዕልናችን ይጥላቸዋል አማራ ተወሯል በ300 ዓመታት 28 ነባር ኢትዮጵያውያንን ያጠፋው የኦሮሞ ወረራ ከ150 ዓመት በኋላ መንግስት ሆኗል 85 ከሞጋሳና ገዳ የተረፉ የነባር ኢትዮጵያውያን ባህልና ቋንቋዎችን ሊረመርም የተነሳው ወራሪው የኦሮሞ ጽንፈኞች ሥርዓት ጌዶ ያደረገውን ነገ አፋር ሐረር ከምባታ ጋሞ ሀዲያና ኦጋዴን ሸዋ ወሎ መመከሩ አይቀርም በኦሮሞ ወረራ የተነጠቅነውን ምድር ከአዲሶቹ ወራሪዎች መዳፍ መመንጠቅ የነባር ኢትዮጵያን ሁሉ ፈንታ ነው ለአማራው ፍልሚያው ለህልውና ነው አዎ ተንጋለን አግኝተውናል የአባቶቹ ልጆች ሆኖ ያልተገኘን አማራ ባላንጦቹ ዝቃ ጨረኛ መረጡለት ለከተማ ለቀናትና ለወራት እንኳን ቃላት የሌላቸው ወራሪዎች አማራን ለማጥፋት ማቆብቆብ የቁሞት ያህል ነው አማሮች እትብታቸው በተቀበረበት አባቶቻቸው በመሰረቷት ወራሪዎቹ ኦሮሚያ በሚሏት ኢትዮጵያ በቋንቋቸው መገልገል ወንጀል ሆኗል አዲስ አበባን የኛ ያሉ ደፋሮች ነገ ጎጃም ጎንደር ሸዋ ወሎ አይቀርላቸውም ረፈደ እንጂ አልመሸም ወላድ በድባብ ትሄድ እንጂ አማራ ጀግና አጥቶ አያውቅም ካሁን ወዲያ ወራሪዎች የሾሟቸው የአማራ እረኞች ሎሌው አዴፓ እግሬ አውጭኝ ባይሉ ውርድ ከራሴ ነው ፋኖው ይመነጥራቸዋል የአማራ የዋህነት ሊበቃ ይገባል አማራን ከነኚህ ወራሪ አረመኔዎችና ባንዳዎች የጥፋት ዘመቻ የልጆቹ ክንድ ይታደጋቸዋል ሲሉ ዶክተር ኢማሙ ይመር አጽንኦት ሰጥተው ለአድማጮቻችን እንዲሰራጭ የላኩት መልእክት በዚሁ ይጠናቀቃል ማስታወቂያ ሞረሾ ግኔ የስዊድን ማህበር የኢትዮጵያን ገና በዓል ምክንያት በማድረግ የምሳ ግብዣ አዘጋጅቷል። ዝግጅቱ ቅዳሜ እንደ አውሮፓውያን አቆጣጠር ጥር 11 ቀን ወይም ጃንዋሪ 11 2020 ዓ.ም ይካሄዳል። ባሉን በጋራና ባብሮነት በመሳተፍ ለሞረሽ ያማራ ድምጽ ሬዲዮና ለማርያም ሚዲያ ማዕከል ተልኳቸውን በአግባቡ እንዲወጡ አስተማማኝ የሆነ የገቢ ምንጭ ማግኛ ታስቦ የተዘጋጀ ነው። ድርጅቱ ላለፉት 5 ዓመታት ያህል የተለያዩ ዝግጅቶችን በማዘጋጀት የቁም ስቃይና መከራ ለሚበላው ገናችን ድምጽ ለመሆን ከጎናችን በመቆም ልገሳ ያደረጋችሁ ሁሉ የድጋፋችሁ ውጤት የሆነው ያማራ ድምጽ ሬዲዮ እንቅስቃሴ ሄያው ምስክር ነው። ያማራ ህዝብ ለሳን ባማራው ላይ በራስ የመተማመን ከፍተኛ ደረጃ ላይ እንዲደርስ በመደረጉ ዛሬ ያማራ ድርጅቶች ለሳን ኡን መሆንን ፈጥሯል። አንጋፋውና ተቀዳሚውን የሞሪሽ ያማራ ድምጽ ሬዲዮ የቀደደው የስነልቦና ትጥቅ አብረን እናጠንክር በሚል ጥሪውን ያስተላልፋል። ያማራ ብዙሃን መገናኛ ተቋም በመመስረት ቀዳሚ ስፍራ ያዘውን ሞሪሾ ገኔ ያማራ ድርጅት ያማራውን ጉዳይ በአግባቡና በሚመጥነው መልኩ ማስተናገድ ከጀመረ 3ኛ ዓመቱን አስቆጥሯል። ሞሪሾ ገኔ ያማራ ድርጅት አማራው እየተፈጸመበት ያለውን ግድያ፣ እስራት፣ መፈናቀል፣ ንብረት ነጠቃ፣ ግፍና በደል አውቆ ራሱን ከጥቃት ለመከላከል እንዲችል መረጃዎችን ያደርሳል። አማራው በሐሳብ አንድነት ፈጥሮ ድርጅታዊ ኃይሉን እውን እንዲያደርግ ተጽዕኖ አሳዳሪ መርሃ ግብሮችን በማስተጋባት ላይ ይገኛል። ለወደፊቱም ይህን ፈለግ በመከተል የአማራው አንደበት በመሆን አማራው ከተከፈተበት ሁለንተናዊ ጥቃት ራሱን መከላከል እንዲችል ተገቢ የሆኑ መረጃዎችን በማቅረብ በትጋት ለመወጣት ጥረት ያደርጋል። ሞረሽ የአማራውን ህልውናና ማንነት የማስጠበቅ ኃላፊነት ከሌሎች ዓላማውን ከሚጋሩ የአማራ ድርጅቶች ጋር በመተባበር ያጸፋ ፕሮፖጋንዳና ቅስቀሳ ማካሄድ የበለጠ አስፈላጊ መሆኑን ያምናል። በተለይም ከቅርብ ጊዜ ወዲህ በጽንፈኛ ቡድኖች የተከፈተበትን የስነልቦና ጦርነት ተመጣጣኝ የሆነ የስነልቦና ትጥቅ ታጥቆ ለህልውናው መቆም ከመቼውም ጊዜ በበለጠ ወሳኝ የሆነ መጥቷል። ቀደም ሲል ባጭር ሞገድ የሚተላለፈው ያማራ ድምጽ ሬዲዮ ከዚሁ ጋር በጣምራ በሳተላይት የሚሰራጨው ያማራ ሚዲያ ማዕከል ያማራውን ልሳን በመሆን ጥልቅና ሰፊ ዓላማ ከተልእኮ ጋር በማጣመር የጣለባቸውን አደራ እየተወጡ ይገኛሉ። ስለሆነም ሁለንተናዊ አቅማቸውን አጠናክረው ያማራው ነገድ ከጨርሶ ጥፋት የሚታደግበት ሁኔታ በመረጃ በእውነትና በእውቀት ላይ የቆመ የፕሮፓጋንዳና የቅስቀሳ ሥራዎችን ማገዝ ስለሚያስፈልግ በአማራነታችን የሚጠበቅብንን ግዴታ እንድንወጣ ሞረሾ ገኔ ሱዲን ጥሪውን ያስተላልፋል። ከላይ በተገለጸው ቀን እንደ አውሮፓውያን አቆጣጠር ጃንዋሪ 11 2020 በሮክስቬድ የመሰብሰቢያ አዳራሽ ከቀኑ 14 ሰዓት ጀምሮ በሚሰናዳው በዓል ላይ እንድትገኙ ሞረሾ ገኔ ሱዊድን ማህበር ጥሪውን ያስተላልፋል። የመግቢያ ዋጋ 200 የስዊድን ክራውን ነው። ስለዚህ ግጅቱ ጥያቄ ያላችሁ በሚከተሉት የቴሌፎን ቁጥሮች መረጃ ማግኘት ትችላላችሁ። የቴሌፎን ቁጥሩ 0737700333 እና 0707889990 ናቸው። አማራን ከፈጽሞ ጥፋት እንታደጋለን። ሞረሽ ወገኔ የስዊድን ማህበር።
አሁን ደበራሪ ይለብነ ወንካዳይ የምንሳው በጠዋት ማለ ተናፋቂ የሰወጆ እንዳሞራ አሁን ደበራሪ ይለብነ ወንካዳይ የምንሳው በጠዋት ማለ ተናፋቂ የሰወጆ
አርማጮቻችን ከዚህ ቀጥለን አበይት የሆኑ ሳምንታዊ ዘናችን አስተምጣለን። በከፍተኛ ትምህርት መማሪያ ተቋም ውስጥ የሚማሩ ያማራ ተማሪዎች ላይ እየደረሰ ያለው ግድያ እንደቀጠለ መሆኑ ተገለጸ። ህይወታቸውን ለማዳን ሲሉ የማደራያ ዶርሚቶሪዎቻቸውን ለቀው በተለያዩ ስፍራዎች መጠጊያ ፍለጋ እየተንከራተቱ መሆናቸውንም ራሳቸው ችግር የደረሰባቸው ተማሪዎች እየገለጹ ነው። ሰሞኑን ብቻ ከ1000 በላይ ተማሪዎች ከተለያዩ ዩኒቨርሲቲዎች ትምህርታቸውን ለማቋረጥ ተገደዋል። የድሬዳዋ ዩኒቨርሲቲ ባለፈው ሳምንት አንድ አማራ ተማሪ ከፎቅ ተወርሮ በመገደሉ ምክንያት ዩኒቨርሲቲው ካለፈው ቅዳሜ ለጀምሮ እንዲዘጋ ተደርጓል። ቀደም ሲልም ተመሳሳይ ግድያዎች መፈጸሙ ይታወሳል። በድሬዳዋ ዩኒቨርሲቲ ተባባሪ ጽሑፎች ሲበተኑ ቆይተዋል። ጽሑፉ በአማራ ተማሪዎች ላይ ያነጣጠረ ሲሆን ጽሑፉም የአማራ ተማሪዎች ዩኒቨርሲቲውን ለቀው እንዲወጡ ያዛል። ዛቻ የተመላ በጽሑፎችም በዩኒቨርሲቲው ግቢ ውስጥ በተለያዩ ሰሌዳዎች ሲለጠፉ ተስተውለዋል። በወለጋ ዩኒቨርሲቲ ውስጥ ያሉ ተማሪዎችና መምህራኖች በጣምራ በአማራ ተማሪዎች ላይ በሚነዙት ፕሮፓጋንዳ ምክንያት ስጋቱ እየጨመረ በመምጣቱ ለሳምንት ያህል ተዘግቶ የቆየው ዩኒቨርሲቲ ባለፈው ሰኞ ይጀምራል ተብሎ ሲጠበቅ ሳይከፈት ቀርቷል። በዩኒቨርሲቲዎች ውስጥ ባሉ የጽንፈኞች አመጽና በቀደምጃ ምክንያት በየአመቱ የትምህርት መርሃ ግብር ላይ ጫናን ፈጥሯል። ዩኒቨርሲቲው ስከሮብለት ትምህርት የማይጀምር ከሆነ ተማሪዎቹን ለማስተናበት መወሰኑንም ገልጿል። በተለይም ኦሮሞ ክልል ተብዬ ውስጥ ያለው አማራ ጠል እንቅስቃሴ በኦሮሞ ጽንፈኞች ስለሚመራ ችግሩን ለመቅረፍ አዳገች እየሆነ መጥቷል። አገዛዙ በኦሮሞ ጽንፈኞች ቁጥጥር ስላለና በጸረ አማራ ትርክ ላይ ቆሞ ቅስቀሳ ስለሚያካሄድ አገሪቱን ወደ ፈታኝ አደጋ እየገፋት ነው። በኦሮሞ ክልል ተብዬ የሚኖሩ ዜጎች መብታቸው ተገፎ እንደ ሁለተኛ ዜጋ ተቆጥረው ማስፈራሪያና ወከባ እየተፈጸመባቸው ሲሆን የአብይ አገዛዝም ዝም ብሎ እየተመለከተ ነው። አብይ የኦፒዲዮ መሪ በመሆኑና ድጅቱም የኦሮሞ ክልል ተብዬውን ስለሚመራ እንዲሁም በክልሉ የተሾሙት የኦሮሞ አስተናት ጸረ ኢትዮጵያና ጸረ አማራ አቋማቸውን በአደባባይ እየገለጹ መሆናቸው ካድሬዎቻቸው የጥፋት እጃቸውን ለመሰንዘር ድጋፍ ሆኗቸዋል። ከዚሁ ጋር ተያያዥነት ያለው በወሎ ዩኒቨርሲቲ ኮምቦልቻና ደሴ በተባሉት ሁለት ካምፓሶች የማስተማሩን ሂደት የሚያደናቅፉ ክስተቶች እንደተፈጠሩና መደበኛውን የትምህርት ፕሮግራም ማስቀጠል እንዳልተቻለ ከአካባቢው የተገኘው መረጃ ይገልጻል። ለሶስተኛ ጊዜ ተቋርጠው የደምቢዶሎ ዩኒቨርሲቲ ተማሪዎች ትምህርታቸውን ለማስቀጠል ስላልተቻለ እንዲዘጋ ተደርጓል። ጅማ ዩኒቨርሲቲ ደግሞ ለትምህርት ገበታቸው መመለስ የማይፈልጉ አስፈላጊውን ፎርማሊቲ አሟልተው ግቢውን ለቀው እንዲወጡ ትዕዛዝ ሰጥቷል። ይህ እንዲህ እንዳለ በከፍተኛ የትምህርት ተቋማት እያጋጠሙ ያሉ ሁከቶች ሰላም በማይፈልጉ ኃይሎች በባጀትና ስልጣና ተደግፈው ታቅደው የተፈጠሩ እንጂ በድንገት የተከሰቱ አይደሉም ሲሉ ያገዛዙ ባለስልጣኖች እየገለጹ ነው።
በዚህ አመት የትምህርት ዘመን የተነጎያኔ ተማሪዎችን ከትግራይ ውጭ እንዲመደቡ አልፈልግም የሚለው ቋም ማያዙ ይታወሳል። ያማረው ተወካይ ነኝ የሚለው በአደም ግን በኦነግ ኦፒዲዮ ተላላኪነት ምክንያት እየደረሰ ያለውን ግፍ ዝም ብሎ እያየ ነው። ለፉት ሁለት አመቶች ብቻ ከ5000 በላይ ያማረው ተማሪዎች ከኦሮሞ ክልል ተብየው በመፈናቀላቸው ምክንያት የተወሰኑት ከቤተ ክርስቲያን መጠጊያ ፍለጋ እየተንከራተቱ እንደሚገኙ ቀደም ሲል መገለጹ ይታወሳል። በባህር ዳር ሰኔ 15 ቀን ባብያ ቀንባባሪነት የተፈጸመው ግድያ አስመልክቶ የኦነግ ኦፒዲዮን ካንጋሩ ፍርድ ቤት በሐሰት ወንጀል ላይ ብይን መስጠቱ ተገለጸ። ባለፈው ረቡዕ የካንጋሩ ፍርድ ቤት በካያል ችሎት 13 ንጹሃን ዜጎች ላይ በወንጀለኝነት ቅጣት እንደበየነባቸው ለመረዳት ተችሏል። በችሎቱ ላይ ቁጥሩ እጅግ ብዙ ህዝብ እንደተገኘና በስፍራ መጥበብ ምክንያት ህዝቡ ከውጭ ሆኖ ፍርዱን ይከታተል እንደነበርም ለመረዳት ተችሏል። የኦነግ ኦፒዲዮ የካንጋሩ ፍርድ ቤት በሐሰት ወንጀል ከከሰሳቸው መካከል የአብን የህዝብ ግንኙነት ኃላፊ ክርስቲያን ታደለ የሚገኝበት ሲሆን ፍርድ ተሰጥቷል በተባለበት መግለጫ ላይ ግን የሁለት ሌሎች ተከሳሾች ስም ከመገለጹ በስተቀር የቀሩት 10 እነማን እንደሆኑ ይፋ አልሆነም። በናቢክ ተቀምሮ በቀረበው ክስ ላይ በወንጀል ተጠርጥረው የተያዙ በሚል ክስ ፋይል የተከሰሱት በባህር ዳርና አዲስ አበባ ተፈጸመ ስለተባለው ግድያ አንዳችም ግንኙነት የላቸው ለመሆናቸው ብዙዎች መሰክራሉ። በባህር ዳር ግድያ በቀጣጁ ያለበት አብይና ያሉ ወገኖች ለዚህ መረጃው ግድያው ከተከናወነ በኋላ ካማራ ኩል ተብየው መግለጫ የሰጡ ባለስልጣናትና በስፍራው ነበርና ያሉ የሰጡት ምላሽ በይፋ ያረጋገጠ መሆኑ የካንጋሩ ፍርድ ቤት ቲያትር በአብይ ሸርጥ የተሞላ ነው ብለዋል። እነዚህ ንጹሃን ዜጎች ለካንጋሩ ፍርድ ቤት ያሰሙት ቃል ህክምና የተከለከሉ እንዳሉባቸው፣ የኦነግ ኦፒዲዮ ወታደሮች ወደ እስር ቤት ሲያስገቧቸው የተነጠቁትን ቃል እንዳልተመለሰላቸው፣ የግል ቴሌፎኖቻቸው ተቀምተው የእስር ቤቱ ዘበኞች እንደሚገለገሉባቸው፣ ለአንዳንድ ጉዳዮች ህክምና ለመስጠትና ለቤተሰብና ለዘመድ እንዳይሰጡ መታወቂያቸው መታገዱን፣ በእስር ቤት ሳንሱር እንደሚደረጉ ዝርዝረው ገልጸዋል። በእስር ቤት ውስጥ ታግደዋል በሚል ሽፋን ለአንዳንዶች መጻፍ እንዲጽፉ የተፈቀደላቸው፣ ላፕቶፕ እንዲጠቀሙ የተደረጉ፣ ህክምናን በፈለጉ ጊዜያት ያገኙ የነበሩ፣ ታስረዋል በሚል ለጥበቃ በተሰናገዱበት ሀገር አላንዳች ወንጀል በአማራው ላይ ይህን የመሰለ ግፍ መፈጸሙ አሳዛኝ እንደሆነ የገለጹ ወገኖች የሰኔ 15 ሽፍት በጸረ አማራ ሴራ ተከናወነ በመሆኑ አብይና አጋሮቹን በታሪክ ተጠያቂ ያደርጋቸዋል ብለዋል። ለስድስቶሮች በላይ በኦነግና ኦፒዲዮ ያፈኝ ቡድን ሐሰት ወንጀል ሲወጠን ቆይቶ ይፋ የተላለፈው ይቅርታ ለስድስቶሮች በላይ በኦነግ ኦፒዲዮ ያፈኝ ቡድን ሐሰት ወንጀል ሲወጠን ቆይቶ ይፋ የተላለፈው ፍርድ የናብይና የባዕድን አመራር እጅና ጓንት ሆነው በአማራ ጠልነት አላማ እንደሚሰሩ ግልጽ አድርጓል። የትነጎ ያኔ ሊቀመንበር ዶክተር ደብረጽዮን በአብይ ብልጽግና ፓርቲ ውስጥ ግንባሩ እንደማይገባ ባለፈው ሳምንት ይፋ አድርጓል። ያደግ ፈርሶ በብልጽግና ፓርቲ ተተክቷል የሚለው አቋም መግለጫ ትነጎ ያኔ የማይቀበል መሆኑን ድርጅቱ ሊቀመንበር አስታውቋል። ትነጎ ያኔ ባሳለፍነው ሳምንት መጨረሻ ለሁለት ቀናት የፈጀው ውይይት በማድረግ ባወጣው አቋም መግለጫ ያደግ መፍረስ ህገወጥ ነው ብሎታል። በመከተልም ውህደት ተፈጠረ የተባለውን ማሳሰብ እንታገለዋለን በማለት ተቃውሞውን ገልጿል። በአገራዊና ክልላዊ ወታደራዊ የፖለቲካ ጉዳዮች ላይ የመከረው የትግራይ ህዝብ ጉባኤ በሚል የሚጠራው በመግለጫው ላይ የትግራይን ክልል የሚዳፈሩ ባነሱት እሳት ይቃጠላሉ ሲል ዛቻውን አሰምቷል። አንዳንድ የውስጥ አዋቂዎች እንደሚሉት ከሆነ የብልጽግና ፓርቲ ተመስርቷል ብሎ ያወጀው የኦነግ ኦፒዲዮ ጠቅላይ ሚኒስትር ህወሓት ለውህደቱ ፍላጎት እንዲያሳይ ኖሮ የፓርቲውን ሊቀመንበርነትና የውጭ ጉዳይ ሚኒስትር ቦታውን ለትነጎ ያኔ ለመስጠት አቅዶ እንደነበርም ገልጸዋል። በአደንን አብይ ከትህነግ ጋር ለሚያደርጋቸው ስምምነቶች መደራደራ ያደረገው መጥቷል ያሉ ወገኖች በአደን እንደለመደው አማራውን አሳልፎ ለመስጠት እየተዋለ ነው ብለዋል። በቅርቡም የወሰንና የማንነት ኮሚሽን ጥናት ቅድመ ሁኔታ ብሎ ባሰማው ድስኩር አራዊቱ መንግስቱ ከመጽደቁ በፊት ያሉ መከለሎችን አንዳኝም በማለቱ ወልቃይትና ራያን እንዲሁም ሌሎች አማራ ስፍራዎችን ለትነጎ ያኔ እንዲሰጥ ሴራ እየተሸረበ መሆኑ አስመልክቶ ትችቶች እየተደመጡ ነው። የምትነጎ ያኔ በብልጽግና ፓርቲ ውስጥ እንዲገባ ማባባያ ገጸ በረከት ለመስጠት ታስቦ እንደሆነ ብዙዎች ይስማሙበታል። ትነጎ ያኔ ባጣው መግለጫ ላይ ጥቂት ከሃዲዎች ኢህአዴግን ለማፍረስ ቢሞክሩም ግንባሩን የማዳን ኃላፊነት አለብኝ ሲል አቋሙን ገልጿል። ኦነግ ኦፒዲዮና ትነጎ ያኔ በተለያዩ የጸረ አማራ ትልኳቸው ተናበው የሚሰሩ ሲሆን የሰሞኑ የትነጎ ያኔ አቋም ግን ልዩነታቸውን ፈጥቶ እንዲታይ አድርጎታል። ይህ በእንዲህ እንዳለ ህወሓት ጠቅላላ ድርጅታዊ ጉባኤ ስለ ኢህአዴ አባል ፓርቲዎች ውህደትና በሌሎች ጉዳዮች ላይ ለመወሰን በሳምንቱ መጨረሻ እንደሚሰበሰብ ተገልጿል። በሌላ በኩል ደግሞ ተነገ ወያኔ ያልተሳተፈበት ሶስቱ የግንባሩ አባላት አዲስ የውህደት ፓርቲ መመስረት መብት ቢኖራቸውም ኢህአዴ ግን ወርሶ የማፍረስ ሆነ የመለወጥ መብት የላቸውም ሲል የሚል መግለጫ አስደምጧል። ይበንድ እንዳለ ባለፈው ሳምንት የግንባሩ መሪ መግለጫ ከሰጠ በኋላ ህዝባዊ ወያኔ ሀርነት ትግራይ ህወሓት ከትናንት ጀምሮ አስቸኳይ ጉባኤ ላይ ተቀምጧል። ወያ በኋላ ፍላጎት የተጠራ ሳይሆን ባጌቱ ያለው ሁኔታ አስገድዶ የተጠራ ነው የሚል መልእክትም አስደምጧል። ህወሓት ባስቸኳይ ጉባኤው በኢህአዴግ ውህደት ዙሪያ መጨረሻ ውሳኔ ይደርሳል፣ ቀጣው ጉዞ አመለካች አቅጣጫም ያስቀምጣል ተብሎ ይጠበቃል። የህወሓት አስቸኳይ ጉባኤ መክፈቻ ስነ ስርዓት ለንግግር ያሰማው የግንባሩ ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ኢህአዴግን በማፍረሱ በአደን አደፓ ተብሎ ይታወቅ የነበረው በቅርቡ የከሰመውን ፓርቲ ከሷል። ያደግን የመሰረተው የቅርሙ በአደን የደፓ ግንባሩን በማፍረሱ ሂደት እጁን በማስገባቱ ደብረጽዮን ወቀሳውን ሰንዝሯል። በዶክተር አብይ ለሚመራው ኦፒዲዮ ኦነግ ሴራ በአደን አደፓ ተባባሪ መሆን አልነበረበትም ተክደናል ሲልም ምሬቱን ገልጿል። የኦሮሞ ሰራዊት ግንባታ 29ኛ ዙር መድረሱ የኦነግ ኦፒዲዮ አገዛዝ አስታወቀ። ባለፉት 5 ወሮች ብቻ ቁጥሩ ብዙ ሺህ የኦሮሞ ሰራዊት እንዲመራ መደረጉን አገዛዙ ገልጿል። አንዳንድ የውስጥ አዋቂዎች እንደገለጹ ከሆነ ባሩስና ቦለጋ ክፍለ ሀገር ላለፉት 1 ዓመት የሰለጠነው የኦነግ ኦፒዲዮ ሰራዊት ከ50 ሺህ እንደማያንስ ገልጸዋል። የኦነግ ኦፒዲዮ ኢላማ ከተቻለ መላውን ኢትዮጵያ መቆጣጠር፣ አለበለዚያም ይገባናል የሚሉትን የመሬት ስፋት ይዘው ኦሮሚያ የሚሉትን መገንባት በመሆኑ የሰራዊቱ ስልጠና እንደሚቀጥል የብዙዎች ግምት ነው። ከትግራይ ሰራዊት ቀጥሎ በቁጥር 2ኛው የኦሮሞ ሰራዊት በመሆኑ ከትግራይ ውጭ ባለው የኢትዮጵያ ክፍሎች ሁሉ እየሰለጠነ ያለው ሰራዊት እንደሚመደብና የብልጽግና ፓርቲ ሰራዊት በሚል ወረራ እንደሚፈጽም ብዙዎች ተማሙበታል። የኦሮሞ ፖሊስ በዚህ ሽፋን ወራሪ ጦር እያሰለጠነ ያለው ወገኖች ከአሁን በፊት በአማራ ልዩ የጥበቃ ኃይል ስልጠና ሲጀመር በባጀት ፍጆት ሽፋን ምክንያት እንዲቆምና መሪዎቹም እንዲገደሉ መደረጉ በማስተዋስ ያብያ አመራር ግን ለኦሮሞ ሰራዊት ማሰልጠኛ የገሪቷን አንጥሮ ሀብት በገፍ እንዲያገኝ አድርጓል ብለዋል። የአማራው ክልል በሚባል ያለውን የጥበቃ ኃይል ፋኖችን በማደንና በመግደል የበተኑ ሲሆን በምትኩም የፌዴራል ጦር በኮማንድ ፖስት ስም ተመድቦበታል። የብአዴን አመራርም በአብይ ትዕዛዝ መሰረት የአማራ ልዩ ኃይል ማሰልጠኑን ማቆሙን ከታመኑ ምንጮች ለመረዳት ተችሏል። በዲያስፖራውም ሆነ በአገር ውስጥ ባንዳን የስልጣን እርከኖች ላይ ወሳኙን ተግባር የሚያከናውኑት የባንዳነት ተልእኮ ያላቸው በመሆኑ ለኦነግ ኦፒዲዮ ተላላኪነታቸውን እየተወጡ ነው። አማራ ጥል ፕሮፓጋንዳ የሚነዛበትና የአማራ ነገድ እንዲታደን በሚደረግበት ኢትዮጵያ ብአዴን ከኦነግ ኦፒዲዮ ጋር ተሰብጣጥሮ መቆሙን የድርጅቱ መሪዎች አማራነት እንደሌለባቸው ግልጽ ነው ያሉ ወገኖች የብአዴን አመራር በካህዲነት የተፈረጀ ነው ብለዋል። በቅርቡ የሰለጠኑ ተመረቁትም የኦሮሞ ሰራዊት በመላው ኢትዮጵያ ሲደለደሉ የተወሰነው በአማራው ክልል ተብዬው ውስጥ እንደሚሰፍር ግልጽ ነው ያሉ ወገኖች በቅርቡም የምርጫ ጣቢያዎች ሲዋቀሩ የኦነግ ኦፒዲዮ ወራሪ ሰራዊት በየጣቢያው እንዲመደብና የተፈለጉ የምርጫ ካርድ ስርቆሽ ወንጀል ሊያከናውን እንደሚችል ከወዲሁ መገመት ይቻላል ብለዋል። የአሜሪካ ውጭ ጉዳይ ቢሮ በኢትዮጵያ ውስጥ ላሉ ዜጎቹ ጥንቃቄ እንዲያደርጉ ማሳሰቢያ ሰጠ። አዲስ አበባ ዓለም አቀፍ አውሮፕላን ጣቢያ ላይ በርካታ የፓስፖርቶች ስርቆሽ እየተፈጸመ መሆኑን የገለጸው ማስጠንቀቂያ የአሜሪካውያኑን ፓስፖርት ከኪሳቸው ከዕቃ መያዣ ቦርሶቻቸውና ከሰነድ መያዣቸው እየተዘረፉ መሆኑን ገልጾ ስርቆቱ መንገደኞቹን በፓስፖርት ፍተሻ ላይ እንዳሉ መሆኑንም ገልጿል። በዓለም አቀፍ የመንገደኞች ማስተናገጃ ቦታ ይሄ መሰለ ስርቆት መፈጸሙ በየትኛውም ሀገር ያልተለመደ መሆኑን ገልጾ ለስርቆቱ በቀጥታ በአውሮፕላን ጣቢያ ያለው ህገ ወጥነት ነው ብሏል። ባለፉት ጥቂት ሳምንታት ብቻ ብዙ መንገደኞች ፓስፖርታቸው የመግቢያ ቪዛ ቁጥጥር ላይ እንዳሉ መሰረቃቸው ከተገለጸ ወዲህ አሜሪካ ውጭ ጉዳይ ቢሮ ዜጎቹን አስጠንቅቋል። በአዲስ አበባ አውሮፕላን ማረፊያ ላይ የቀድሞ ዘመነኞች ወረውት እንደነበር የሚታወሰው በአሁኑ ወቅት ደግሞ በተረኞች ነንባዮች ቁጥጥር ስር እንደዋለ ተጓዦች እየገለጹ ነው። በዓለም አቀፍ የመንገደኞች መስተናገጃ ስፍራ ላይ ሌቦች ተሰማርተውበታል የሚለው መግለጫ ወደ አገሩት የሚጓዘውን ቱሪስት ሊቀንሰው እንደሚችል ብዙዎች ተስማሙበታል። ወደ ኢትዮጵያ መግቢያ ቪዛ ለማስፈተሽ ከቆሙ መንገደኞች ላይ የፓስፖርት ስርቆትን ለመፈጸም የሚችሉት ኦነግ ኦፒዲዮ የመደባቸው የጸጥታ አባላት እንደሆኑና በአገሪቱ ውስጥ በየመንገዱ ላይ የሚታየው ዘረፋ ወደ መንገደኞች መስተናገጃ ስፍራ መግባቱ የአገሪቷን ገጽታ ሊያበላሸው እንደሚችል ግልጽ ነው ያሉ ወገኖች ህገወጥነቱ ሲፈጸም አገዛዙ በዝምታ ማያቱ በአገሪቱ ያለው አገዛዝ ከሌቦች ጋር ትስስር እንዳለው ያሳያል ብለዋል። በሌላ በኩል ደግሞ በተለያዩ አረብ አገሮች ለኑሮ ማሻሻያ በሰራተኛነት የሚያገለግሉ በተለይ ሴቶች ለዘመር ጥያቄ ወደ ኢትዮጵያ ሲመለሱ በአውሮፕላን ማረፊያ በሚደረገው ፍተሻ በደል እየደረሰባቸው መሆኑን እየገለጹ ነው። በኪሳቸው ያዙትን ጥሪት እየነጠቁ እንደሚሸኛቸው በደል እየደረሰባቸው ከሰሞኑ ምስክርነታቸውን ሰጥተዋል። በደል እየደረሰባቸው እንዳልኩ ከሆነ በቅርሚያ ተቃዋሚዎች ናቸው በሚል ወንጀላ ወደ ተለየ ክፍል በመወሰድ ገንዘባቸው እንደሚወስዱባቸው ማስረድተዋል። በመጨረሻም ዓለም አቀፍ ቅራኔ ተመልካች ተቋም በያዘው ነው የአውሮፓን ዘመን በውስጣዊ ሀገር በቀል ቀውስና በሪጅናል ቅራኔ ውጥረት ውስጥ ካሉ ሀገሮች ይቅርታ በሪጅናል ቅራኔ ውስጥ ውጥረት ስላሉ ሀገሮች ያለውን ስጋት ከሰሞኑ ይፋ አደረገ። በየሀገሮቹ የሚከሰቱ ቀውሶች ዓለም አቀፍ ፖለቲካ የሚያሳድረው ተጽዕኖ ነው በሚለው ግምገማው ስር 7 ሀገሮችና 3 የሪጅናል ፖለቲካ ቀውስ የተፈነባቸውን የ2020 ዓመተ ምህረት የቀውስ መናኸሪያ መሆናቸውን አይቀሬ ነው ሲል ትችቱን ሰንዝሯል። ያለ ማቀፍ ክራይን ተመልካች ቡድን ሰሞኑን በአጣው መግለጫ ላይ እንደ አውሮፓና ቁጣጥር በ2020 ዓመተ ምህረት የከፋ ሁኔታ ያንጀበበባቸው ነው ካሉ 7 ሀገሮችና 3 የሪጅናል ቀጠናዎች አንድ ሀገር ኢትዮጵያ መሆኗን ነው ይፋሩዋል። በውስጣዊ ግጭቶች የሚተራመሱ ተብለው የተጠቀሱ 7 ሀገሮች በዚህ በያዝነው አዲስ ዓመት ወደ ባሰ ሰላም የሚያደፈርስና የመፈራረስ ቀውስ ውስጥ የመግባታቸው ሁኔታ አይቀሬ ነው ብሏል። እነዚህ በውስጣዊ ግጭቶች ሉዓላዊነታቸውን የማጣት አደጋ ያንዣበበባቸው ሀገሮች በቁጥር 1 አፍጋኒስታን ተጠቃሽ ስትሆን፣ በተከታዩ ደግሞ የመን፣ ኢትዮጵያ፣ ቡርኪና ፋሶ፣ ሊቢያ፣ ቬንዙዌላ፣ ኡክራይና። በግሎባል ሪጅናል ፖለቲካ ምክንያት በቀውስ ተፈጥሮ ያሉ ያላቸውን በአሜሪካና በሰሜን ኮሪያ፣ በአሜሪካና እስራኤል በሚመራው ተጽዕኖ በአረብ ሰላጤ ባሉ ሀገሮች፣ በህንድና ፓኪስታን ይገባኛል ጥያቄ ካሽሚርን አስመልክቶ ግዙፎቹ የዓለም ጸጥታነሽ መሆናቸውን አብራርቷል። በአፍሪካ ህዝብ ቁጥር 3ኛ ደረጃ የምትገኘው ኢትዮጵያ ለአካባቢው ጸጥታ መደፍረስ ምክንያት የሆኑ ቀውሶች ውስጥ እንደምትገኝ የገለጸው ሪፖርት አገሪቷ በዘር በተዋቀረ አገዛዝ ውስጥ ከገባችበት ወቅት አንስቶ በቀውስ ውጥረት ውስጥ እንዳለች አመላክቶ በአዲሱ አገዛዝም ቀውሱ ሊታረም አለመቻሉን ጠቅሶ እንዳውም ይባስ ብለው የዘር ፖለቲካውን እያጦዙት መሆኑን ገልጿል። ድርጅቱ በመቀጠልም አዲስ አገዛዝ ተብዬው መከፋፈልና እልቂትን የሚጋብዙ ጥረቶችን ለማረም ጥረት ባለማሳየቱ ምክንያት የግጭቶች መስፋፋት ያጌቷል ሉዓላዊነት እየተፈታተነ ነው ብሏል። የኢትዮጵያነት ሬዲዮ የቀረቡት ሳምንታዊ ዋና ዜናዎች በዚሁ ይጠናቀቃሉ። Thank you.
ቀጥለን ወቅቱን የሚገልጽ አንድ አጭር ግጥም እናስደምጣለን። የለገሰ ሎሌ ገልብጦ ባርኔጣ ኢትዮጵያ ሱስናት ይያለ ሲመጣ እልል ብለህ መጣ ሙዝ እንዳየ ጦጣ እግዚአብሔር ለሰዎች ልጅ አይምሮ የሰጠው ያለፈን መርምሮ እንዲተነብይ ነው። ከሃያ ዓመት በላይ ኢትዮጵያን ያደማው በሁለት ጀንበር ውስጥ እንዴት ሱስ ሆነችው? ጆሮ ጠቢ ሆኖ ልጆቿን ያስበላ ምን ዛር አስገድዶት ሱስ ያዘው ከጦቢያ? ፊደሏን በላቲን ሙልጭ አርጎ ፍቆ ኢትዮጵያ ሱስ ናት አለ አይኑን በጮት አጥቦ ጎጋውን መንጋውን ይዋሁን ሰልሎ ሙሴና ኢያሱ ኢያልክ የፈዘስ ካማራ ጎንደርም ተሰደድክ እንኳን ጉራ ፈርዳ ዳርዳር የነበረው የርስትህ ወረራ ይሄው ስሩን ሰዶ አዲስ አበባ ገባ አቢ ለማ ኢያልክ ሱስህን ስጠጣ መቸም ኢየሱስ ልማድ መዘዙ ክፉ ነው በጀሮ ጠቢዎች አንፍዞ እስከወዲያው ራስህ ራስን ከምድር ሊያጠፋው ነው ሱስም ስሩን ሳይሰድ በጊዜ ታከሙት ይድናል ቀስ በቀስ ከልብ ከታገሉት። ስለዚህ አማራ ሱስ መጋተውና ወንኔና ነፍጥህን ታጠቅ እንደገና የዝች ምድር ክብር ምንጮች ናቸውና። ይህን ላለመስማት ጆሮህን ከወተፍክ እንኳን ሰፈር መጉደል ዘርህን ታጣለህ። በሱስ ጥምብዝ ብለህ ስዘፍን ስጨፍር አብይ ሙሴ ነው የሚሸለም ኖቤል አራጅ አስታጠቀ ለ29 ዙር በልደምህን ጨልጥ ወገንህን ሲመትር። ልንመክር ልንዘክር በብዕር ስንለፋ በሱስ ሰባኪዎች ዛሬም ጥለህ ተስፋ ከቅዠት ያልነቃህ ሞኝና ተላላ ወገን እያሳረድክ በልሱስህን ጠጣ ይላል። ሰኛ አማራ ሆይ ተሱስህ ተላቀ ወደ ጎበዝ አለቃ በበላይነ አባት ከሰባ አምስት ዓመታት በፊት አይሁዳንና ሌሎችን በመጨፍጨፍ ከሂትለር ጋር የተሳተፉ የናዚ ፓርቲ አባሎች እስካሁን እየታደኑ ለፍርድ እየቀረቡ እንደሆነ ይታወቃል። ለምሳሌ ባለፈው ዓመት የዘጠና አምስት ዓመት ዕድሜ ሽማግሌ ስሙን ለውጦ ከተደበቀበት ተይዞ በ21 ዓመቱ በፈጠመው ወንጀል ችሎት ቀርቧል። የኛውን አገር ሂትለር ያገለገሉት ወንጀለኞች ግን ባለም ሲሸለሙ በአገር ውስጥም የአበባ ጉንጉን ሲጠልቅላቸው ይውላል። በዚህ መንገድ ነፍሰ ገዳዮች እየተሸለሙና ሰማዕታት ዳግም እየተሰዉ እግዚአብሔር በየትኛው ንስሐችን ምሕረት ሊልክልን ይችላል? በሱስ ነፍዘን ፍትህን እየረገጥንስ እንዴት ሰላም ይሰፍናል? በለማና አብዮት ሱስ ተመተው እንደ ደነዘዙት መንጋዎች በሲጃራና ባደንዛጅ እጥ ደንዝዞ አንዴ ሲዘፍን ሌላ ጊዜ ሲያለቅስ የማየው አንድ ሱሰኛ ነበር። ይህንን ሱሰኛ አንድ ቀን የያዘህ ሱስ የሚያመጣውን ጠንቅ ትረዳለህን ስል ጠየቅኩት። ሱሰኛውም አዎ አለና ሱሱ የሚያደርሰውን ጠንቅ ተራ በተራ ዘረዘረልኝ። እኔም ያንን ሁሉ ማወቁ ገረመኝና በዚህ ሱስ የሞቱ ሰዎች ታውቃለህን ብዬ ስጠይቀው አባቴ፣ ታላቅ ወንድሜ፣ ያክስቴ ልጅ እያለ የሞቱትን ሰዎች ደረደረልኝ። ያሳዝናል ብዬ ሐዘኔን ገልጬ ይህንን እያወቅ ታዲያ ለምን ከዚህ ሱስ መውጣት አልፈለግክም ብዬ ስጠይቀው የሱሰኛ ነገር የሚመልሰው ግራ ገባውና በሱስ የተያዝኩት እኮ እነሱ ተሞቱ በኋላ ነው አለኝና አረፈው። ከዚህ ሱሰኛ ጋር በነበረኝ የውይይት ልምድ በለማ በገበያና በአብዮት አመዴ ሱስ አገጫቸው ወደ ጀርባቸው ስትዞር የተመቱ የተማርንነን ባዮችን ለመፈተሽ ሞከርኩ። ከንፈራቸው ታገጫቸው ስትወድቅ በጆሮ ጠቢዎች ሱስ ሙዝዝ ማለታቸው ገረመኝና ይህ እጅግ የጆሮ ጠቢ መረብ ላለፉት 27 ዓመታት ሕዝብ ሲጨፈጭፍ፣ ሲገርፍ፣ ሲሰልብ፣ ሲያመክንና እግር ሲቆርጥ እንደኖረ ታውቃላችሁ ወይ ብዬ ጠየቅኩት። ሱሰኞችም ሳያቅማሙ አዎ እናውቃለን አሉ። በልቤ ይህንን ታውቃችሁማ ደግ ነው አልኩና አብዮትና ለማ የጆሮ ጠቢው ድርጅት መሪዎች ሆነው እንደ ሠሩም ታውቃላችሁ አይደል ስል ሌላ ጥያቄ አስከተልኩ። አንዴ ወለሉን ሌላ ጊዜ ጣራውን እያዩ ሲያቅማሙ ለሰኮንዶች ቆዩና አዎ አገልግለዋል ሲሉ መለሱ። ቀጥዬም ታዲያ ከእንደዚህ አይነት የሳጥናኤል ጆሮ ጠቢ መሪዎች ጋር ምን ነው በሱስ ተጠመዳችሁ ብዬ ሳፋጥጥ ፊታቸው በዱቄት የተሸፈነውን የአቶ ማሞ እጅጉን ወፍጮ መሰለና እርሱን እርሳው፣ ተለውጡ በፊት የሆነ ነው፣ ያለፈን በይቅርታ ማለፍ ነው፣ እኛ የምናስበው ለወደፊቱ ነው አሉኝና ተነስተው ሄዱ። ህሊናው እንደ ሎተሪ ካርድ ያልተፋቀና በጨጓራው ብቻ የማያስብ እንደሚረዳው ወይም ሆዳደሩ እንደ ጫካ የተጨፈጨፉትን ሰዎች አስመልክቶ እርሱን እርሳው የሚለውን ዘግናኝ መልስ ታሳማ እንኳን መውጣት የሌለበት የአራዊት ቃል ይመስለኛል። እርሱን እርሳው የሚለው መልሳቸው እስከ ዛሬ አካላቴን እንደ ተሞረደ ጦር ይወጋኛል። እርሱን እርሳው የሚለው መልሳቸው ኢህአዴግ ለ42 ዓመታት በወልቃይት፣ በሁመራ፣ በጠለምት፣ በራያ፣ በአርባ ጉጉ፣ በበደኖ፣ በጋምቤላ፣ በኦጋዴንና ወለጋ የፈጃቸውን ዳግም የመረሸነ ያህል ያመኛል። እርሱን እርሳው የሚለው መልሳቸው አሁን አብዮት አመዴ የሚመራው ኢህአዴግ በጎንደር፣ በደብረ ታቦር፣ በወልዲያ፣ በባህር ዳር፣ በመተከል፣ በቡሬ፣ በዳንግላ፣ በአጣዬ፣ በባሌ፣ በሲዳሞ፣ በከፋ፣ በኤሊባቡር፣ በቡራዩ፣ በለገጣፎና አዲስ አበባ የፈጃቸውን ሕፃናት፣ እናቶች፣ አሮጊቶች፣ ወጣቶችና ጎልማሶች ዳግም የጨረገዳቸውን ያህል ይዘገንነኛል።
እርሱን እርሳው የሚለው ጨካኝ መልሳቸው ህዝብ ለማዳን ህይወታቸውን የገበሩትን እንዳሰፋ ማሩ፣ አስራት ወልደየስ፣ ሳሙኤል አወቀ፣ ጎቤ መልኬንና ሌሎችንም ሰማዕታት ባደራ በላነት መንፈስ እንዳስባቸው ያደርገኛል። እርሱን እርሳው የሚለው መልሳቸው ላለፉት 4000 ዘመናት አግራችን ለመጠበቅ ከቀይ ባህር እስከ ኦጋዴን፣ ከኦጋዴን እስከ ሞያሌ፣ ከሞያሌ እስከ ጋምቤላ በሌት አግራቸውና በባዶ አንጀታቸው እየቋተኑ የተሰውቱን ጀግኖች ሁሉ እርሳ ያሉኝ እየመሰለኝ እንደ መጥፎ ግጀት ይዘገነኛል። እነዚህ እርሱን እርሳው ሰባኪዎች 3 ወር ሳይሞላ በሱስ ፍቅር ታገጫቸው የተንከራፈፈው ከንፈራቸው እንደ ቁርባብሽ ተሸብሽቦና በትካዜ አሞድሙዶ አየኋቸው። የሱን እርሳው ሰባኪዎች ኢየሱስ ጭፈራዎች እንደዚያ የሱሰኛ ወደ ሐዘን ተቀይሮ አየኋቸው። የሐዘናቸው መንስኤም አብዮትና ለማ የሚጨፍረውን ባስጨፈሩና የሚሰግደውንም ባሰገዱ ማግስት ስልጣኑን ጠራርገው መውሰዳቸው፣ ባንክ ማዘረፋቸው፣ አዲስ አበባን በራሳቸው ሰው መሙላታቸው፣ አገሪቱን ከሞያሌ እስከ ራያና ወልቃይት በደማበሳ ማጥለቅለቃቸው፣ 3 ሚሊዮን ሕዝብ መንገድ ዳር መጣላቸው እንደሆነ ተረዳሁ። አብዮትና ለማ በወታደር የሚያስጠብቋቸው ወንጀለኞች አከታትለው ቤተ ክርስቲያኖች ሲያቃጥሉ፣ ምዕመናንን ሲያርዱ፣ ተማሪዎችን ተፎቅ ሲወረውሩና ትምህርታቸውን ሲያስተጋግሉ፣ ሱሰኞች አብይና ለማ ከዱን እያሉ መንዘላዘላቸውን ሲያምኑ ሰማሁ። ዳሩ ግን በጸበለስ የደነዘዘ ሱሰኛ ተመልሶ ተዚያው እንደሚዘፈቀው እነዚህ ሱሰኞችም የሂትለር ጆሮ ጠቢ ኦስሎ ሌላ ኢየሱስ ንግግር ሲያደርግ ተመልሰው ተሱሳቸው እንደ ጨርቅ ተዘፍዝፈው አየሁ። የአባቶቻችን አገርና ታሪክ ሲክድና እንደ ሽንኩርት ሲከትፍ የኖረውን የሂትለር አገልጋይ የአያቶቻችንን ገድል ተናገረ ብለው ተፈላ ውሃ እንደ ገባቸው ባንዴ ፍርክስክስ ብለው ሲደልቁ ተመለከትኩ። የሂትለሩ ጆሮ ጠቢ በተሸለመበት ወቅት በመላ አገሪቱ የፈሰሰው የአማራ ደም፣ ወህኒ የሚማቅቁት የአማራ ወጣቶች፣ የታረዱት ክርስቲያኖች፣ ተቀጥቅጣ ያለፈችዋ የጨቅላ እናት፣ ከሜዳ የፈሰሱት ሴቶችና ሕፃናትም በሱስ አብደው ከመጨፈር እንዳላዳኗቸው ተረዳሁ። የሚገርመው ደግሞ ተደላቂዎቹ አብዛኞቹ ኢትዮጵያዊ ሂትለር በ27 ዓመታት የጨረገዳቸው አማሮች ወገኖች መሆናቸው ነው። አያቶቻችን መሰቢውን ፈረንጅ ሳይቀር አይኑን ተመልክተው የሚያስበውን የመረዳት ጸጋ ነበራቸው። የነዚህ የአማራ ሱሰኞች አዳርና ውሎ ግን እንደዚያ የጸበለስ ሱሰኛ አንዴ ዘፈን ሌላ ጊዜ ለቅሶ መሆኑ የሚያሸማቅቅ ነው። እነዚህ አሳፋሪ ሱሰኞች በመጀመሪያው የሱስ ወረርሽኝ አብይ ሙሴ ነውን ደለቁ። 3 ወር ሳይሞላ አለቀሱ። በሁለተኛው ዙር ወረርሽኝ ደግሞ እስቲ አልባቸው አብይ ኖቤልን ጨፈሩ። ይህ አስጨፍሮ የሚያስለቅስ ሱስ ተሱሶች ሁሉ የከፋው ነው። ከእንደዚህ አይነቱ ሱስ መፋታት በርግጥም ከባድ ነው። ቢሆንም መዳኛው መፍትሄ ተሱስ መላቀቅ ብቻ ነው። የአማራ ሱሰኛ ሆይ፣ ይህ እንደ ጅል ፍቅረኛ የሚያንዘላዝልህ ሱስ ሊያጠፋህ የሚችል መሆኑን የማይገልጥልህ ለምንድን ነው? በሌሎች እምነት ጥለህና በሱስ ሰክረህ የምትተኛው ስንት ሌሊት ነው? ከድንጋይ ማምረቻው ሳይወቀሩ የወጡ ጆሮ ጠቢዎች የሚያጃጅሉህ እስከ መቼ ድረስ ነው? የአማራን መቃብር የተመኘውን የሂትለር ሎሌዎች እንደ ናዚ ተሳታፊዎች ለፍርድ ማቅረብ ሲገባ የምታጨበጭብላቸውና የምትሸልማቸው ለሥጋህ ወይስ ለነፍስህ እንዲበጅ ነው? የአማራ ሱሰኛ ሆይ፣ እባክህ የሽሮ ፍትፍትህን ጎስጉስና ስካርና ሱስህን ፈውስ። ተከብረህ ለመኖር የሂትለር አገልጋዮችን መመርኮዙን ተውና በራስህ አንገት ቅና። ላንተም ሆነ ለኢትዮጵያ መዳኛ የጎበዝ አለቅነት ሥርዓት ነውና ወደ ጎበዝ አለቃህ አጥና። ከኢየሩሳሌም እስከ ማዳጋስካር የደረሰውን ግዛትህን የዘረጋው የጎበዝ አለቃ እንጂ መጤው የጥበቃ ጓድ ወይም አውደልዳይ ፖሊስ ስርዓት እንዳልሆነ ታሪክን መርምር። አገርህ የተመሰረተችው በጎበዝ አለቆች እንጂ ኮሎኔልና ጄኔራል በሚሉ የተውሶ ማዕረጎች እንዳልሆነ ተረዳ። የቱርክ የግብጽና የጣሊያንን ወራሪዎች ደንደስ የተሰበረው በሰላም ጊዜ ገበሬ በጦር ወቅት ደግሞ ሰራዊት በሆኑት የጎበዝ አለቆች መሆኑን አጤን። በኢትዮጵያ ሰላምን፣ ስርዓትን፣ እምነትንና የመንፈስ ልዕልናን ሲያስጠብቁ የኖሩት ጎበዝ አለቆች መሆኑን እወቅ። የአማራ ሱሰኛ ሆይ፣ አገርህ ቁልቁል መንሸራተት የጀመረችው የጎበዝ አለቅነት ስርዓት መፍረስ ተጀመረበት ጊዜ መሆኑን ተገንዘብ። ጎበዝ አለቃ እንደ ፖሊስና ካድሬ በነፍስ ገዳዮች እንደ ቀንበር የሚጫነብ ሳይሆን ካብራክህ እንደ ምጥ የሚወጣ የስጋና የመንፈስ ልጅ መሆኑን እመን። የጎበዝ አለቃ በጀግንነቱ በምግባሩና በመንፈስ ልዕልናው ራስህ የምትመርጠው የአገር ደጀን መሆኑን ተረዳ። የጎበዝ አለቃ ወንበዴ ገዢዎችን ልክ የሚያስገባ የማኅበረሰብ ዋስትና መሆኑን አስተውል። የጎበዝ አለቃ የአካባቢውን ሰላምና ደህንነት የሚያስከብር የተዋጣለት መሪ መሆኑን እወቅ። የጎበዝ አለቃ ዳር ድንበር ሲደፈር ፎክሮ የጠላትን ጉሩምቦ የሚያንቅ አንበሳና ነብር መሆኑን ተገንዘብ። ጎበዝ አለቃ ባንዳን እንደ ጎባጣ ሞፈር አርቆ ልክ የሚያስገባ የእርሻና የጦር ገበሬ መሆኑን እመን። ጎበዝ አለቃ ባንዳን እንዴት አርቆ እንደሚያስተካክል ለመረዳት ገድለ በላይ ዘለቀና ገድለ አበበ አረጋይን ለማንበብ ፈቃደኛ ሆን። ጎበዝ አለቃ በሱስ ተጠምዶ ለሂትለር ሰላዮች እስክስታ የማይመታ በአካልና በመንፈስ የጠና የህብረተሰብ አለኝታ መሆኑን አጤን። ጎበዝ አለቃ ለነጻነቱና ለፍትህ ሲል ለልጆቹም የማይሳሳ ባለማተብ ጀግና መሆኑን ተበላይ ዘለቀ ተማር። ጎበዝ አለቃ ፍትህን ተጀግንነት፣ እምነትን ተስራ የሚያዋህድ የተባረከ የአማራ ሴት መሆኑን ተረዳ። ስለዚህ ሱሰኛ አማራ ሆይ፣ ተሱስህ ተላቀህ ወደ ጎበዝ አለቃ አመሰግናለሁ ሲሉ አቶ በላይነህ አባተ አጽንኦት ሰጥተው በሰላ ብዕራቸው የጻፉትን አስተምህሮ ለአድማጮቻችን አድርሰናል።
አድማጮቻችን ቀደም ብለን እንደገለጽነው አሁን አጥር ያለው ውይይት ጊዜ ኖረናል። ውይይታችንን እንድንቀጥል ያው እንግዳችን በመስፈል ላይ ይገኛል። ለማራው ግንኙነታችንና በተቃላለ ኢትዮጵያ ህዝብ አማራጭ መረጃ ምንጭ እንዲሆን ለታፈነው አማራ ነገር ልሳንና አንደበት እንዲሆን በማሰብ ለተመሰረቱት የአማራ ምጥሪዮና የአማራ ሚዲያ ማዕከል ቀጣይ ማንቂያ የማስተማሪያ ማሰቦቂያና ማደረጃ ተግባሮች የሚረዳ ገንዘብ ማሰባሰብ ያለት በስቶኮም ተዘጋጅቷል። ይህን ዝግጅት አስመልክቶ ሞረሽ ወገን የስሩን ቅርንጫፍ ሊቀመንበር ጋር አጭር ቆይታ ይኖረናል። ጤና ይስጥልኝ አቶ ስዩም አዲስ።
ጤና ይስጥልኝ።
ሰላም ሰላም። እሺ ወደው በቀጣው እንግዲህ ጉዳዩን ወደ መለከተው እንትንበልና ያው በማስታወቂያ ላይ ተነግሯል ዛሬም በስቶኮም የእርዳታ ማሰባሰቢያ ፕሮግራም መቼና የት ቦታ እንደሆነ እስቲ እንደው በድጋሚም ቢሆን አጠር ባለ ሁኔታ ግለጸውና ለሚቀጥለው ጥያቄ እንሻገራለን።
እሺ አሁን የሚመጣው ቅዳሜ ጃንዋሪ 11 መሆኑ ነው። በ14 ሰዓት ጀምሮ ሮክስፌድ አዳራሽ ውስጥ እንትን የምሳ ግብዣ አዘጋጅተናል። ይሄ የምሳ ግብዣ የባህሉን የገናን የኢትዮጵያን ገና ባህል ምክንያት በማድረግና በዛውም ደግሞ ለአማራ ድምጽ ራዲዮና ለ የአማራ እንትን ሚዲያ ማዕከል እርዳታ ለማድረግ ነው። በዚሁ አጋጣሚ
አላማው ስናው ምን ያህል ነው እንትኑ ማስተዋቂያው በአንዳንድ ቦታ ተዳርሷል። በምን መልክ ነው ይሄንን የዝግጅት እንዳለና ሰው
የእንትን እንግዲህ መግቢያው ጋር ያሰብነው 200 ክራውን ሲሆን ከምሳና ከአንድ ለስላሳ ጋር ነው። የተወሰኑ እንትኖች ቲኬቶች ለግለሰቦች ሰጠናል። ያው እዚህ አካባቢ ያሉ በጓደኛም በሚል ያገኙ ይችላሉ። ግን ይበልጥ ደግሞ እዛው ሲመጣ ቲኬት ይኖራል። ሌሎቻችሁ አንዳንድ ደግሞ የጠየቁን ነበሩ ፖስት ጊሮ ብትጨምሩ ያሉት፣ ፖስት ጊሮን ጨምረን ቫይበር ላይ ለጥፈናል። እንደዚሁም በሚበተኑ እንትኖች ወረቀቶችም ይደርሳቸዋል ብለን እናስባለን።
ልክ ጥሩ ነው። ለማይመጡ ሰዎች አው ልክ ነው። ለማያመቻቸው ማለት ነው።
አው በሐሳቡ የሚያምኑና የማያመቻቸው ሰዎች በዚህ አይነት ብንረዳ ብለው እንትን ያሉ በዚህ ነው እንግዲህ።
አይ መልካም። እንግዲህ ጥሩ አላማ ተነሳሳችሁበት። ሁሉም እንግዲህ የኢትዮጵያን ሕዝብ ጉዳይ ጋባኛል ያማራው ሰቆቃና እንግልት የሚመለከተኛል ለሚል በዚህ ጉዳይ ላይ ተባባሪ እንደሚሆን ሰፊ እምነት አለን። ሌላው ነገር ግን በዛ አካባቢ ሌላ ሚዲያ አለ አንደሶች ሲጠይቁን አይሳል ማስተዋቂያ ለማላዝ ነገራችሁም የሚል ነገር እንዴት ነው? አንዳንድ የህዝብ ጆሮ የህዝብ እንትነን የሚሉ አሉ። አማራም የሆኑ ወገንተኞች እዛ ውስጥ አሉበት። ለምንድን ነው ይሄ ማስተዋቂያ ለዛ ሬዲዮ የማይተላለፍበት? ምን አላረጋችሁም አላስተላለፋችሁም? ምንድነው?
አይ ይተላለፋል። ዛሬ እንደገጠሚ እንትን አልሰማሁትም፣ ግን እንደሚተላለፍልን ቃል ገብተውልን ነበር። ስለዚህ ይተላልፋል ብዬ አስባለሁ።
አይ ዛሬ ሰማ ሰው ደውሎልን ነበር ቅድምና፣ በእናንተ ብቻ ነው ይሄ ነገር ማስተዋቂያ? ምን ነገር ሌሎችም አሉ በአካባቢው የኢትዮጵያ ህዝብ አንደበት ነን ይላሉና እንዴት ነው ለምን አትሰጧቸውም የሚል ነገር ነበርና፣ በእውነቱ ይሄንን ነገር ለወደፊት የሚያሳስብ መሰለኝ። ካል ሳይዳምጡ ስለቀሩ ነው ይሄንን እንትን ያሉት። እና እርግጥ ሐሳቡን የሚቃወሙት አይመስለኝም። በአጋጣሚ ተጣብባቸውም ሊሆን ይችላል። ሌላ ግን እናንተ ማሳሰብ ነበረባችሁ ለማለት ያህል ነው። ይሄ ጊዜው እንትን ከዚህ በለጥ የተቀደሰ ተግባር እንትን የለምና አማራው በእውነት እናገር ካልን ግን አማራው የጽንፈኞችና የግፍ መጫወቻ ሆነው ራሱ አማራው በአማራነት ለመቆም ባለመቻሉ ይመስለኛል። ይሄ አንዱ የከፋት እንትን ጎዳናችን በመሆኑ ይሄን ነገር እንደ ዝክተ በእንዴት ነው ቅደም ተከተሉን አንዳንዶች በሌላ ነገር ሊያውት ይችላሉና፣ ለወደፊቱ በማንኛውም ሚዲያ ላይ መተባበሩም ጥሩ ነው። ግን ይሄ ነገር ለምን እንዳልተደረገና እንዳልተነገረ መጠየቅም የእናንተ ኃላፊነት ነው። እስቲ እንግዲህ መልካም እዛው እንገናኝ። ሁላችንም እንግዲህ የተሻለንን ቅስቀሳ ያደረግን ለተቀደሰ ተግባር እና አላማ የሚዲያ መጠናከር በደንብ አሁን በአገራችን እንደሚታየው አርላዊ እንትን እና ያለው በዚህ በማህበራዊ ገጽታም ማን ነው በዚህ በሚዲያም በመለከት የፈለጉት ነው መርጠው እንትን የሚሉት የሚያሰሙት እና ቀደም ሲል እንደው ኢሳት የሚባለው የህዝብ ጆሮ ነው ምናምን የነበረው አባሁን ጊዜ የሚያሰማው የሚናገረው ያብይ እንትን ነው ሆኖ ተላላኪ ነው የሆኑትና ያስፈልጋል አማራው ለኢትዮጵያነት ቁም ያለው ለሚለው ለአንድ ሀገር ለአንድ ህዝብ አንድ ኢትዮጵያ ለሚለው ሚዲያ ያስፈልጋልና ይሄንን በመለከት እንግዲህ ተባባሪዎች እንላሉ ብለን እናስባለን። መልካም ጊዜ እንግዲህ ቅዳሜ መልካም እድል ለሁላ እንደሆነላችሁ እንመኛለን። ሁሉም ሐላፊነቱ ይሁላችሁም ነው እንበርታ። እንግዲህ ተናስተልኛ ሲዩም ሰላም ሰላም ሰላም
አድማጮቻችን ከስዊድን ስቶክሆልም ከተማ የሚተላለፈው የኢትዮጵያ አንድነት ሬዲዮ ሳምንታዊ ስርጭት ሊጠናቀቅ ጥቂት ደቂቃዎች ይቀሩታል። በዚህ አጋጣሚ ፊታችን ማክሰኞ ለሚከበረው የገና በዓል ወይንም ለበዓል ልደቱ እንኳን በሰላም አደረሳችሁ ይያል መልካም ምኞታችንን እንገልጻለን። ልደት ከዘጠኙ የጌታ አበይት በዓላት መካከል አንዱ ሲሆን በታላቅ መንፈሳዊ ድምቀት በነገው ዕለት ምሽቱንና ሌሊቱን ይከበራል። መልካም የልደት በዓል ይሁንልን። የዛሬውን የታህሳስ 26 ቀን 2012 ታመተ ምረት ወይንም የጃንዋሪ 5 2020 ፍርጭታችንን ያስተናገድናችሁ ተኩላ ወርቁና በቴክኒኩ በኩል ደግሞ ነው ወርቁ ሞላ ነበር። ደና ቆይልን ይያል በዚሁ እንሰናበታለን። ድል ለኢትዮጵያ ህዝብ።
I'll be talking to you.